Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ ዛሬ መጀመሩ ተገልጿል። የዚህም ዜና ዝርዝር ከደረሰን በመግቢያችን ላይ ይዘን እንመለሳለን።
በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ ተደርጓል።
ለሊት ሰው በተኛ በኋላ በሄሊኮፕተር ወረዱ። ይህ ሁሉ ሰው ደግሞ በኃይል ዛ ስራዳ ላይ ዛ አስፋልት ላይ አወጡ ማለት ነው።
የጊዜያዊ መኖሪያ ቤት ሊቀመንበር አቶ አድሃኖም አደም ናቸው።
ለአራት ዓመታት በመኖሪያ ቤቱ ይኖሩ የነበሩ ነዋሪዎችም ለአምስት ቀናት መንገድ ላይ ወድቀው እንደሚገኙና መፍትሄ የሚሰጣቸውን በመጠባበቅ ላይ መሆናቸውን ጭምር ተናግረዋል።
ልጆቹ ደግሞ የሚሉት ከሶስት ወር በኋላ ብርድ ይመጣል፣ የት እንወድቃለን? ልክ አሁን እንዳረጋችሁ እንደዚህ ደጅ ስትጥሉን፣ አሁን ሙቀት ነው፣ የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው?
ከነዋሪዎቹ አንዷ ህይወት ሰራዊትን ነበር ያዳመጣችሁት። ዝርዝሩን ይዘናል።
በሳውዲ በህገ ወጥና ህጋዊ የውጭ ሀገር ነዋሪዎች ላይ በወጡ ህጎች ዙሪያ የዘገብነውም አለ።
እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው ህዝብ ያለ የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው።
አቶ ሻውል ጌታውን በሳውዲ አረቢያ ሪያድ የማህበረሰብ መሪ ናቸው፣ ይዘናቸዋል።
ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን ልናስደምጣችሁ ተመልሰን መጥተናል። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ መጀመሩ ተገለጸ። በዚህ ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡ ተነግሯል። አድማው በአማራ ክልልም ውስጥ እየተካሄደ መሆኑ ታውቋል። የስራ ማቆም አድማው ዛሬ የተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሀሮማያ፣ ጨለንቆ፣ ዳሊያ፣ ዶዶላ፣ አወዳይ፣ ቂልቱ፣ ካራ፣ ታጆ፣ አርሚልቅሳ፣ ፊንጫ፣ ደምቢዶሎ፣ ጊምቢ፣ ፊቼ እና አምቦ ይገኙበታል። አድማጮች፣ የዚህ ዜና ዝርዝር ከደረሰልን በዛሬው ምሽት በሚኖረን ጊዜ ይዘን እንመለሳለን።
ስጋት ውስጥ የወደቀው የግብጽ እስላማዊ ህግ ዋናው ተቋም አልአዛር ዩኒቨርሲቲ እስላማዊ ግዛት፣ አልቃይዳና ሌሎች ነውጠኛ ቡድኖች ለሚከተሉት አምጽ ተቀናቃኝ እስልምና ዘመናዊ ለዘብተኛ ገጽታ ለመስጠት እየሰራ ነው። የዩኒቨርሲቲው የሃይማኖቶች ሊቃውንት ለዘብተኛ የእስልምና ተከታዮች ግድያና አመጽ የሚሰብኩትን የሚፋለሙ ህግ ወይም ፋትዋ ለመቆጣጠር ነው የሚጥሩት። ኤድዋርድ ያሪን ከካይሮ ዘግቧል። ጊዜ ካለን ሙሉን ዝርዝር ይዘን እንመለሳለን።
የበጀት ቀውስ ቢከሰትም ይከሰት እንጂ ከሜክሲኮ ጋር በሚያዋስነው ድንበር ላይ በወሳኝነት አስፈላጊ የሆነውን አጥር ገነባለሁ ሲል በዘመቻ ወቅት የገባሁትን ቃል ለማክበር ዝግጁ ነኝ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታወቁ። የፌዴራል መንግስቱን መዝጋት ቢኖርብንም እንኳን አጥሩ ይገነባል ሲሉ ፕሬዚዳንቱ ትላንት ማክሰኞ ማታ አሪዞና ፊኒክስ ከተማ ባካሄዱት የምረጡኝ ዘመቻ የመሰለ ህዝባዊ ስብሰባ ላይ ተናግረዋል። አስከትለው ባለፈው ህዳር ድምጹን የሰጠኝ መራ ተቋራጭ የኢሚግሬሽን ቁጥጥር መርጧል ብለዋል። ለአጥር መገንቢያው የሚያስፈልገው ወጪ ግን በዩናይትድ ስቴትስ ኮንግረስ መፈቀድ ይኖርበታል። ምክር ቤቱ ደግሞ በመጪው ጥቅምት የሚጀምረውን የቀጣዩን እንደ አውሮፓውያን አቆጣጠር በ2018 ዓ.ም የበጀት ዓመት የሚያስፈልገውን ወጪ ምደባ ገና አላጠናቀቀም። ዲሞክራት የምክር ቤቱ አባላት የአጥሩን መገንባት ሀሳብ ይቃወማሉ። በዚህ ምክንያት ፕሬዚዳንቱ በትላንቱ ንግግራቸው እንደዚህ አደናቃፊ ናቸው ብለዋቸዋል።
በተባበሩት መንግስታት በረሃማነት እንዳይስፋፋ የሚሰራ ቢሮ ከዓለም አቀፍ መጪው ጊዜ ምክር ቤት ጋር በመተባበር ደረቃማ አካባቢን በማልማት ህዝቧ ምግብ ማምረት እንዲችሉ ፖሊሲ ነድፋ ተግብራለች በማለት የትግራይ ክልልን የወርቅ ሜዳሊያ መሸለሙን ገለጸ። የትግራይ ክልል ለዚህ ሽልማት የበቃችው ለፍጻሜ ዙር ጨዋታዎች ሆኖ የቀረቡትን ብራዚል፣ ቻይና፣ አውስትራሊያ፣ ዮርዳኖስና ኒጀርን በማሸነፍ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በመግቢያው ላይ የገለጽ ነው በኦሮሚያ ክልል እየተደረገ ያለውን የስራ ማቆም አድማ በተመለከተ ዘገባ ለማቅረብ ዘገባውን እየጠበቅን ነው። እንደደረሰን እናቀርባለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሀገሪቱን ለቀው እንዲወጡ ያስቀመጠውን የዘጠና ቀናት የጊዜ ገደብ በመጀመሪያ 30 ቀናት ሲጠናቀቅም ሌላ የ30 ቀናት የጊዜ ገደብ መስጠቱ ይታወሳል። በመጨረሻ በተጨመረው የጊዜ ገደብ ለመመለስ የሚመዘገበው ቁጥር ምን ያህል ነው ስንል ጠይቀናል። በተጨማሪም በቅርቡ በሳውዲ መንግስት የወጣው ህጋዊ ፈቃድ ባላቸው የውጭ ዜጎች ላይ በወጣው የወራዊ ክፍያን በተመለከተ ኢትዮጵያን በምን ሁኔታ ላይ እንደሚገኙ ሪያድ የሚገኘውን የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁንን ጠይቀናል። መስታወት አራጋው ናት ያነጋገረቻቸው።
ሳይጀመር ነው ብዙ ሰዓት ያለፈው ማለት እኛ ዶክመንትን እየሰጠን እነሱ ቪዛውን አልሰጡንም ነበረ። ግን አሁን ቪዛውን መስጠት ጀምረዋል። ኦልሬዲ እነዚህ ደግሞ የተቃጠለባቸውን ተከልክለን የነበርን ተሰጡናል። ሄደዋል። አሁን አገር ቤት እንዲገቡ ተደርጓል። ትልቁ እንትን እሱ ነው። አሁን በ27 አካባቢ ልጆች የነበሩት አሁን እኛ ጋር ያሉት 2 ወይ 3 ልጆች ናቸው።
ምን ያህል ቀን ቀረው አሁን ከተጨመረው ተጨማሪ 30 ቀናት ውስጥ?
እኔ አሁን እንደሱ ያንን የሚቆጥሩም አይመስለኝም። አሁን ባለው እንትን እንደሱማ ከሆነ እኮ አልሞስ አልቋል። አሁን በዛ ከሆነ ግን እነሱ ቪዛ ስላልሰጡ የነበረው ዝም ብለው ነው ሰርቪስ ነው የቀጠሉት። አሁን
የሚመዘገቡ ቁጥር አሁን በቀን ምን ያህል ሰዎች ይመጣሉ?
ትንሽ ነው፣ ብዙ አይደለም። ቁጥራቸው ብዙ ከ200 የሚበልጥ ቁጥር እየመጣ አይደለም። አሁንም ቢሆን ያው ኤግዘስት አድርጓል ሰው ይመስለኛል። መሄድ የፈለገው ሰው ሄዷል። የቀረው ደግሞ ያው ወስኖ መሄድ ያልፈለገው ነው።
የሳውዲ አረቢያ መንግስትስ ምንም አዲስ ነገር ያለው ነገር የለም ማለት በዚህ በተጨማሪ 30 ቀናት መገባደድ ጋር ተያይዞ?
በአጠቃላይ ዜጎቻችሁ ጉዞ ሰነድ እንዲወስዱ አድርጉ። ቪዛ መስጠት በአንድ ቀን በሁለት ቀን ሊያልቅ የሚችል ነገር ነው። ግን ቅስቀሳችሁን ቀጥሉና ዜጎቻችሁ ቪዛ እንዲወስዱ፣ የወሰዱን ደግሞ ሀገሩን ለቀው እንዲወጡ አድርጉ የሚል በተደጋጋሚ የሚሰጡን አስተያየት አለ። በዛ ውጭ ግን እናደርጋለን እዚህ ጋር ታቆማላችሁ ምናምን የሚል ነገር ግን እስካሁን ምንም ያለኝ ነገር የለም።
እንግዲህ ባለፈው ደግሞ ያወራንበት ሌላኛው ጉዳይ መኖሪያ ፈቃድ ያላቸው ህጋዊ የውጭ ሀገር ዜጎች ላይ የወጣው የዋጋ ወይም ወራዊ ክፍያ ተመድ ላይ በርካቶች ቅር ተሰኝተው ነበረ።
እሱ በጣም አቅደው አስበው ነው አይተው ያወጡት እቅዳቸው ነው። ሌላ መንገድ ነው እንጂ እነሱ ይተውታል ምናምን የሚባል ነገር እንኳን አሁን በጣም የለም። እነሱ አጠናክረው እየቀጠሉ ነው ያሉት። ያው እንግዲህ ህዝቡ ሌላ አማራጭ ነው መፈለግ ያለበት እንጂ ከዛ ውጭ የሚሆንበት አጋጣሚ እንኳን አሁን የለም። መክፈል የሚችለው እየከፈለ ነው። መክፈል ያልቻለውም እንግዲህ ሳይወድ በግድ ወደ ህገ ወጥነት እየሄደ ነው ያለው እና በዚህ መሀል ላይ አሁን ባለፈውም እንደነገርኩሽ ለኢትዮጵያ መንግስት አቤቱታ እያቀረብን ያለ ነው። አሁንም አንድ የተወሰነ ልዑክ ወደ ኢትዮጵያ ይሄዳል ሰሞኑ ኢትዮጵያ መንግስት ለመገናኘትና እርዳታ ጥየቃ ማለት ነው። ህጉ ወጥተዋል፣ ተግባራዊ ማድረግ ተጀምሯል። ምንም ወደኋላ የሚሉት ነገር የለም። ስለዚህ አሁንም ነገም መቼም ደጋግመን የምንጠይቀው የኢትዮጵያ መንግስት ዜጎቹን የሚታደግበትን መንገድ መፈለግ ይኖርበታል። ከዛ ውጭ ሌላ ምንም አማራጭ የለውም። አማራጩ በአንድ እጅ ላይ ያለ ነው። ከዛ ውጭ ያለው ነገር ሁሉ ከአቅም በላይ የሆነ ነገር ነው። ልጆች ትምህርት ቤት እየሄዱ አይደለም። ካልተመዘገብሽ እዚህ ሀገር ላይ ህጋዊ ካልሆንሽ ትምህርት ቤት መመዝገብ አትችይም፣ ሲስተሙ አይቀበልም። እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው እዚ ያለ የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው።
እሺ፣ በጣም አመሰግናለሁ አቶ ሻውል። እሺ፣ መልካም ቀን። እሺ።
በተከታዩ ዘገባችን ደግሞ በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከ800 በላይ የኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸውን ገለጹ። ቅዳሜ አጥቢያ ላይ በእንቅልፍ ላይ ሳሉ መሳሪያ በታጠቁ ፖሊሶች እየተዋከቡ ከጊዜያዊ መኖሪያቸው ከወጡ በኋላ አሁን የሚገኙት በዛው በሮማ ከተማ መንገድ ላይ መሆኑን ስደተኞቹ ለአሜሪካ ድምጽ ተናግረዋል። መስታወት አራጋው አነጋግራቸዋለች።
ከሌሊቱ 11 ሰዓት ተኩል በኢትዮጵያ ነው ተገደው ከተኙበት ተነስተው እንዲወጡ የተነገራቸው። ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ለአራት ዓመታት ከሚኖሩበት ጊዜያዊ መጠለያ በታጠቁ የጣሊያን ፖሊሶች እየተዋከቡ እንዲወጡ በጩኸት ተነገራቸው። አድሃኖም አደም ይህንን ጊዜያዊ መኖሪያ በሊቀመንበርነት ሲመራ ቆይቷል።
እንደ ተሮሪስት ነው ግሩፖች ናቸው ይሄ የጸጣ በጣም የሸግሩ ምናምን ያሉ አንድ ምንም አያውቁን ኮማንዶ ከናፖልና ፍሬንዘ ይባል ቦታ አለ። ከዛ ሶፍሲው 500 ኮማንዶ በሄሊኮፕተርና ምናምን አርገም እዛ አስመጡ ማለት ነው። ለሊት ሰው ከተኛ በኋላ በሄሊኮፕተር ወረዱ። ይሄ ሁሉ ሰው ደግሞ በኃይል ዛ ስትራዳ ላይ ዛ አስፋልት ላይ አወጡ ማለት ነው። ከዛ ካወጡ በኋላ ደግሞ እኛ ማኒፌስታሽን ወይ ደግሞ ሰላማዊ ሰልፍ አረግ ምንም መልስ አይሰጡም። ከኩምነጋ የሲንዳኮ ቢሮ ተነጋገርን፣ ምንም ሶሉሽን የለን። ከሚኒስትሪ ተነጋገርን፣ ምንም ሶሉሽን የለን።
ወደ ጣሊያን በስደት ከገቡ በኋላ መጠለያ በፍጥነት ባለማግኘታቸው ምክንያት ከበጎ አድራጎት ድርጅቶች ጋር በመሆን ይህንን መጠለያ ለተወሰነ ጊዜ እንዲኖሩበት እንዳስተካከሉና መኖር እንደጀመሩ ይገልጻል አቶ አድሃኖም።
እኛ ዶኩሜንት ከጠረጅና በኋላ ከካምፕ ውጡ ተባልና እዛ ስትራዳ ላይ መተኛ ጀምርና ማለት ነው 2013 ከዛ ጠቅላሉ አሁን 800 ሰው ይሆናል። እዛ አራት አመት ተቀመጥና ማለት ነው።
አራት አመት ተቀመጣችሁ?
አዎ።
እዛ ምንድን ነው መጠለያ ነው መኖሪያ ቤት ነው ምንድን ነበረ ቦታው?
መጀመርታው ኦፊስ ነው ነበረ። ኦፊስ ነበረ። 20 ሰው አንድ ባኞ እንዳጠቀም ምናምን እንደዚህ እንኖር ነበርና ማለት ነው። ስታንዳርድ ላይፍ አይደለም ግን ኖርማል ላይፍ ንነብር ነበርና ማለት ነው።
ሁላችሁም በሊቢያ የመጣችሁ ናችሁ? ከሊቢያ ሜዲትራኒያን
ሁላችሁም አዚለ ፖለቲኮ ነው። የአምስት አመት ዶኩሜንት ሬሲደንስ ላይ የተሰጠው ማለት ነው።
የአውሮፓው ዩኒየንም ቢሆን ወይም የአውሮፓው ህብረትም ቢሆን በጣሊያን ስደተኞች የመኖሪያ እጥረትን በተመለከተ እያወቀ ምንም መፍትሄ አልሰጠንም። ለዚህም ነው አሁን ውጡ የተባልንበትን ቦታ ገብተን ስንኖር እስከ ዛሬዋ ድረስ ማንም ያልጠየቀን በማለት ይናገራሉ አቶ አድሃኖም።
ለመውጣት መኮሩ ዛሬ በጣም አደገኛ የሆነ ጉራ ነው ተፈጠረ ማለት ነው። ማለት እንደ ኩናት ነው ተፈጠረ። እነሱም
ግጭት ተፈጠረ
ያል? አዎ አዎ፣ ግጭት ተፈጠረና አሁን ትንሽ
ከመንገድ ላይ ተነሱ ሲሏችሁ ነው? ከመንገድ ላይ ተነሱ ሲሏችሁ ከፖሊስ ጋር ነው ግጭት ተፈጠረ?
አዎ አዎ አዎ፣ ከመንገድ ተነሱ ነው።
ከመንገድ ተነሱ ሲሏችሁ አንነሳም በማለት ግጭቱ ተፈጠረ?
አንነሳም ቤት ከተሰጠም አልና ቤት አዩ አሉ። ቤት ወሰዱ በዛ ፎሪ ሮማ ማለት ነው። ሩቅ ነው ከሮማ። እዛ ያለው ሰው 600-700 ነው ይሆናል። ቤት የተገኘ ደግሞ 80 ብቻ ነው። 80 ደግሞ አንድ ክፍል 2 ሜትሮ በ3 ሜትሮ አራት ሰው መተኛ ያለው ማለት ነው። ይሄ ደግሞ ሪጀክት አርግና አይንቀበልም አልና ማለት ነው። አሁን ሲቹዌሽኑ እንደዚህ ነው ይመስላል። አሁን የቀጠለ ነው።
እመቤት መስፍን በዚህ ጊዜያዊ የመኖሪያ ቦታ ለአራት አመታት ኖራለች። ከተፈናቀሉት ስደተኞች መካከልም አንዷ ናት። ስለ ዛሬ ሁኔታው ታስረዳናለች።
ይኸውልሽ ሪፊጂያት እና እዚህ ደግሞ ስራ የሌላቸው በስራ ኮንትራት የመጡ ማለት ነው። እነሱ እዚህ የቤትና መኖሪያ ቤት ስለሌላቸው እዚህ የተቀበሏቸው ናቸው ብዙዎቹ ሪፊጂያቶ እና እነሱ የአኩፓሲዮን የሚባል የድሮ ቆሞ በታክስ የተያዘ ቤት ነበር እና እዛ ውስጥ ገብተው ይኖሩ ነበር ለአራት አመት ያህል።
ማን የፈቀደላቸው እዛ እንዲኖሩ?
አንድ ሶሻል ምንድን ናቸው ኮርዲናሜንቶ ቢፒኤም የሚባሉ የሆነ ፓርቲ አሉ። ይሄን ነገር የሚያደርጉ ለችግርተኛ ማደሪያ ለሌለው ሰው ኮምፒውተር ላይ ያዩና ታክስ ያልተከፈለበት ቤት መንግስት በእዳ የያዘው ለ10 አመት ለ11 አመት ተዘግቶ የተቀመጠ ቤት እና እሱን የሰብሩና ጣሊያኖቹ ናፖሊታናቸው እዚህ ግቡ በቃ መንግስት ድምጻችሁን እንዲያዳምጣችሁ ማድረስ ከምታገኙ ይባላል። ሰው ደግሞ እዛ ይወልዳል ይኖራል ህይወቱን ይጀምራል። አሁን ባለቤቱ በፍርድ ቤት ተከራክሮ ባለ ንብረት ነኝ ባዩ ሲመጣ የጣሊያን መንግስት ደግሞ ቦታ ሳይሰጥ መኝታ ማረፊያ ምናምን ሳይሰጥ ሁሉ ወደ 850 ህዝብ ነው ያለው። ኤርትራ ማጆር ፓርቲ ኤርትራዊ ነው እና ኢትዮጵያዊ እና አውጥቶ በቃ መንገድ ላይ ጣላቸው
እና አሁን ሁሉ መንገድ ላይ ነው ያለው።
አዎ ሁሉም ጫለ እርጉዞችና ህፃናቶች 5 ቀን ሙሉ ላይ ፎቃሉ። ልጆቻቸውን ይዘው ወደ ውጭ አይወጡም። እዛው ላይ ነው ያሉት። ባሎቻቸው አሮጊቶችን ምናምን ወደ 150 ሰው ላይ ፎቃሉ።
ለህገ ወጥ አዘዋዋሪዎች ገንዘብ ከፍላ በሌላ ሀገር ዞሬ ነው ጣሊያን የገባሁት፣ ትንሽ ትንሽ እሰራ ነበር በማለት ነው ንግግሯን የጀመረችው። ህይወት ሰራዊት ትባላለች። ከተፈናቀሉት መካከል አንዷ ናት
ብለዋል። እና ሪፊጂያት ናችሁ ብላችሁ ተቀብላችሁናል። በህጋዊ መንገድ በተቻለ መጠን እባካችሁን ልጆቻችን ለልጆቻችን ቤት ስጡ።
ምን ያህል
ያሉ ፖሊሶች መጡ፣ ተጨቀጨቁና እንትን አሏቸው። 2 ሶሉሽን ሰጧቸው። ልጅ በሽተኛ አሮጊት ምናምን ላለበት 60 የሚሆኑትን ሴቶች ማለት ነው። እርጉዞችም አሉ፣ ህጻናቶችም አሉ። እነሱም ምን አሏቸው የሆነ መቀመጫ ቦታ ለሶስት ወር እንስጣችሁ። እንደገና ደጅ ደግሞ መሬት ላይ የተኙት ዛፎች ለተኙት ደግሞ 80 ሰዎች ደግሞ ሌላ ቦታ አንድ ክፍል ለ6 አሉ። ግን ኪችን የለውም። ኦኬ ባኞ አላቸው፣ ኪችን የለም። ራሳቸው አንኩክድ ፉድ እየበሉ እንዲቀጥሉ ማለት ነው። ግን ያም ሶስት ወር ነው ሶሉሽኑ። ልጆቹ ደግሞ የሚሉት ከሶስት ወር በኋላ ብርድ ይመጣል፣ የት እንወድቃለን? ልክ አሁን እንዳረጋችሁ እንደዚህ ደጅ ስትጥሉን አሁን ሙቀት ነው፣ የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው? ስለዚህ ወይ ደግሞ የሰጠነውን አሻራ የሚነሳበት መንገድ ላይ እያንዳንዳችን ወረቀት ስጡንና ወደ ሌላ ሀገር እንሸጋገር፣ አለበለዚያ እዚሁ ሀገራችሁ ላይ በእኛ በቀን 37 ብር ስለምትቀበሉብን መፍትሄ ስጡን ነው። አሁን ፖሊስ ለጊዜው ትንሽ ራቅ ብሏል። ምክንያቱም ፈሩ ልጆቹ በቃ ምንም ማታረጉልን ከሆነ እኛም እንነዳለን ብሎ እንትን አወጡ፣ የጋዝ ሲሊንደር አወጡ። ልጆቹ ሴቶቹ ህጻናቶቹም እዛ ውስጥ ናቸው። ስለዚህ ፖሊሶቹ ይሄን ነገር በቃ ስላልተቀበሉ በቃ መኪናውን በሙሉ አንስተው ይዘው ሄደዋል። ትንሽ ፖሊስ ነው ያለው እዚህ ጋር። እኛም የሚሆነውን እየጠበቀን ነው። እንግዲህ የሰጧቸው ጊዜ እስከ 12 ነው ለመወሰን። አስባችሁ የምትሄዱ ከሆነ ወስኑ፣ ማትሄዱም ከሆነ ወስኑ። እኛ 6 o'clock እንመጣለን።
ጣሊያን የሜዲትራኒያንን ባህር አቋርጠው የሚገቡ በሺዎች የሚቆጠሩ ስደተኞችን በተመለከተ ከአውሮፓው ህብረት እርዳታን ታገኝ ዘንድ ጥያቄዋን ስታቀርብ ብትቆይም የአውሮፓው ህብረት ምላሽ ግን ለጣሊያን መንግስት በቂ አልሆነም።
ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳ ፍተፎ ኖርኩኝ ብሎ ሲመን በሰው አገር ከረሙ
ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳ ፍተፎ ኖርኩኝ ብሎ ሲመን በሰው አገር ከረሙ
ማን ወዶ ይርቃል ከናቱ ካገሩ ባይሞላ ለተንጅ ስደትን መምረጡ ባይሆነ ለተንጅ ስደትን መምረጡ
ተውስማ ከሰው አገር ስታያድነ አንዳርገን አገራችን
እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አነሳሽነት በተጀመረው የማንዴላ ዋሽንግተን መርሃ ግብር በዘንድሮ ዓመት እንዲሳተፉ ከተጋበዙ ወጣቶች መካከል አንድ ወጣት አነጋግረናል። ያነጋገረቻት ጽዮን ግርማ እንግዳዋን በማስተዋወቅ ትጀምራለች።
አንድ እንግዳ እዚህ ዋሽንግተን ዲሲ ጋብዘናል። እንግዳችን ትዕግስት ዋልተ ንጉስ ትባላለች። ትዕግስት የምትታወቀው አሁን በምታዘጋጀው የእርቅ ማዕድ ፕሮግራም ነው። ይህንን የእርቅ ማዕድ ፕሮግራም ከመጀመራቸው በፊት በአዲስ አበባ ዩኒቨርሲቲ የስነ ልቦና ሳይንስ ተማሪ ናት። እንደዚሁም የእርቅ ማዕድ ፕሮግራም ተባባሪ መስራች ናት። 10 ዓመት ያህል አገልግላለች በዚህ የሬዲዮ ፕሮግራም ላይ። ይሄ የሬዲዮ ፕሮግራም ለማህበረሰቡ የስነ ልቦና አገልግሎት በሬዲዮ የሚሰጥ ነው። ከሬዲዮ ጀርባ ደግሞ ወጣቶቹ ሰብሰብ ብለው የስነ ልቦና ችግር ያለባቸውን ሰዎች የማማከር አገልግሎት ይሰጣሉ። ትግስት፣ እስቲ መጀመሪያ እንኳን ደህና መጣሽ። ለምንድን ነው ዋሽንግተን ዲሲ የመጣሽው? የመጣሽበትን እንግዲህ አውቃለሁኝ፣ ግን እስቲ በራስሽ አንደበት ያመጣሽበትን ምክንያት ገለጭልን።
እሺ፣ አመሰግናለሁ ስለጋበዛችሁኝ እናንተንም። እዚህ የመጣሁበት የያንግ አፍሪካ ሊደርሺፕ ወይም ወጣት የአፍሪካ መሪዎች ፕሮግራም አለ፣ በየአመቱ የሚዘጋጅ ማለት ነው። የቀድሞ ፕሬዚደንት የነበሩት እንግዲህ የኦባማ ኢኒሽቲቭ ነው፣ እሱን ተከትሎ ማለት ነው። ምንድነው አፍሪካ ውስጥ የሚኖሩ ወጣቶች ስራ የሚሰሩ ብቻ ሳይሆን በሚሰሩት ስራ ለማህበረሰባቸው አገልግሎት እየሰጡ ያሉና ሀገራቸው ላይ ተጽዕኖ እያሳደሩ ያሉ ወጣቶች እዚህ ሀገር መጥተው የአሜሪካንን ልምድ ወይንም አሜሪካን ያደገችበትን ሲስተም እንዲማሩ የተዘረጋ ፕሮግራም ነው። ፕሮግራሙ ቢዘረጋም ጽዮን ቀላል አልነበረም አመጣጡ። እንግዲህ እስከማቀው በጣም ብዙ ሺህ ሰው ነው አፍሪካ ሀገር ያመለከተው ማለት ነው። እና ውድድር ውስጥ መግባት አለብሽ። ውድድሩ አንድ ወር ሁለት ወር አይደለም።
በስራችሁ አስገብታችሁ ነው የምትወዳደሩት?
በስራችን በምንሰራው ስራ አስገብተን ነው የምንወዳደረው። ስራችን መስራታችን ብቻ ሳይሆን ስራችን ለውጥ አምጥቷል ወይ፣ የእውነት ሰው አገልግለነዋል ወይ፣ ሰው ተጠቅሟል ወይ የሚለው ይታያል። ና በጣም ረጅም ጊዜ የወሰደ ወራቶች፣ ምናልባት ከተሳሳትኩኝ 5 ወራቶች ያክል ይመስለኛል የወሰደ ነበረ ውድድሩ የነበረው። ያንን እድል አግኝቼ ነው የመጣሁት እዚህ።
ስለዚህ ያን እድል አግኝተሽበት የመጣሽው ፕሮግራም 10 አመት ቢሆነውም እስቲ ወደ ኋላ ተመልሰን እንዴት ነው የጀመራችሁት ያንን የሬዲዮ ፕሮግራም እና ማህበረሰቡን አገልግሎት መስጠት?
አዎ፣ ከ10 አመት በፊት እንዴት ጀመር ነው? የዩኒቨርሲቲ ተማሪዎች ነበርን። እንደው ምናልባት በፊት የሰራንባቸው ጊዜያቶችን ከደመርሹ 12 አመት አካባቢ ይመስለኛል። ሁለተኛ አመት ተማሪዎች ሆነን የዩኒቨርሲቲ ተማሪዎች ሆነን የነጻ አገልግሎት ክረምት ላይ ታውቂዋለሽ አንቺም፣ ተማሪዎች በነበርንበት ጊዜ ትምህርት ሲዘጋ የነጻ አገልግሎት አለ። በጣም ውስጣችን ፍቅሩም ስለነበረን ገና ሳንጨርስ ትምህርቱም የእኔና የእርቅ ማዕድ ኮፋውንደር ወይንም አንደኛው መስራች እንዳልካቸው አሰፋ ይባላል፣ ብዙዎቻችን እናውቀዋለን ሬዲዮ ላይ እርቅ ማዕድ ላይ ያን ጊዜ እንሰራ ነበረ። የሆነ የማገልገሉ ነገር ነበረ፣ ደስ ይለን ነበረ። ና አንድ መዋለ ህጻናት ውስጥ ገባን አጋጣሚ ለመስራት እድሉን አግኝተን ና እዛ በምንሰራበት ጊዜ አንድ ህጻን ልጅ አለች እና ይቺ ልጅ ሁለት ታሪክ አላት። በብዙ ኢትዮጵያኖች ህጻናት ታሪክ ነው ብዬ አስባለሁ። ታሪኳ ምንድን ነው? የመጀመሪያው ታሪኳ በጣም ጎበዝ ተማሪ ነበረች፣ ሰዎች ሁሉ የሚወዷት ትምህርት ቤቱን ታስጠራለች ተብላ የታሰበች ልጅ ነበረች። ከሆነ ጊዜ በኋላ ግን ያ ነገሯ ጠፋ። ያ በጣም ቅልጥፍናዋ፣ ትምህርት ላይ የምትሳተፈው፣ ጥያቄ የምትመልሰው፣ ፈተና ጥሩ ውጤት የምታመጣው ነገር እየቀነሰ ወደ ታች እየወረደች መጣች። ና ይሄ መውረዷ በጣም ብዙ ሰው አብሳጨው፣ ከቤተሰቦቿ ጀምሮ አስተማሪዎችም። በጣም በቃ ያው መጀመሪያ ትመከሪያለሽ፣ ከምክሩ በኋላ ደግሞ ቅጣትም ሁሉ አለ፣ ቀበቶም ሁሉ አለ። ግን ያው ልጅቷ ብዙም የመስተካከል ነገር አልነበራትም። ና እንግዲህ ያኔ ነው ተማሪዎችንን እስቲ አስጠኗቸው ተብለን ነው የገባ ነው። ስናያት እቺ ልጅ ኮ ምናልባት የሆነ ሌላ ችግር ሊኖር ይችላል ከትምህርቱ ጎን ለጎን ለምን አናውቀውም ለምን አናገኘውም የሚል ነገር ተነሳሳና ውስጣችን ስናይ አንድ ነገር አገኘን። ያው በእንግሊዝኛው ቃል ልጥረውና ወደ አማርኛ ላምጣው፣ ዶሜስቲክ አቢዩዝ ነው የሚባለው፣ ወይንም የቤት ውስጥ ጥቃት። ቤት ውስጥ ጥቃት አለ።
ምን አይነት ጥቃት ነው?
አባቷ እናቷን ይመታት ነበረ። የመጠጥም ጉዳይ ነበር። የመጠጥ ሱስም ውስጥ ነበር አባትየው። ና ጠጥቶ ቤት ይመጣል። ሲመጣ ከእናቷ ጋር በጣም ከፍተኛ የሆነ ጭቅጭቅ ውስጥ ይገባሉ። እናት ትመታለች። እና ስትመታ ይቺ ህጻን ልጅ ቆማ ነው የምትመለከተው፣ ሁሉንም ነገር ትመለከታለች። ከዛም በዘለለ በጣም የሚያስደነግጠው ነገር ግጭቱ እየባሰ ሲመጣ አባት እናትን ከቤት ያስወጣታል፣ ሌሊት ላይ ማለት ነው። እና ከቤት ወጥተው ውጭ ላይ ያደሩበት ጊዜ ነበር። አንድ ጊዜ ብቻ አይደለም፣ 2-3 ጊዜም ነበር ውጭ ላይ ያደሩት። በዛን ወቅት ምናልባት እንግዲህ ጎዳና ላይ በሚኖሩ ሰዎች እናቷ ጥቃት ሲደርስባት ይቺ ልጅ አይታለች። ስለዚህ ብዙ ነበረ ለካ አይምሮ ውስጥ የተሸከመችው ብዙ ነገር ነበረ።
ስንት አመት ልጅ ነበረች? ልጅ
ከ4 አመት አልፋለች፣ 5 አካባቢ። ይሄንን ነገር ስናየው በጣም ደነገጥን። በጣም የደነገጥኩበትን ምክንያት በተለይ እኔ ምን ብዬ አስብ ነበረ፣ የኢትዮጵያ ህጻናቶች ደብተር፣ እርሳስ፣ እስክርቢቶ ካላቸው፣ ዩኒፎርም ካላቸው፣ የሚበሉት ካላቸው፣ የሚጠጡት ካላቸው ትምህርት ላይ የተሻለው ደረጃ ላይ መድረስ ይችላሉ፣ ጥሩ ዜጋ ሆነው መውጣት ይችላሉ ብዬ አምን ነበር ለረጅም ጊዜ። ግን የዚች ልጅ ታሪክ ግን አይናችንን ነው የገለጠው። ምንድን ነው ያየነው ነገር? ለካ ምንም ነገር ቢስተካከልልሽ ቤት ውስጥ የቤት ውስጥ ጥቃት ወይንም ደግሞ ይሄ ሳይኮሶሻል ማህበራዊና ስነ ልቦናዊ ችግር ቤት ውስጥ ካለ ወደ ኋላ ይጎትተሻል። ትምርትሽንም ይሆናል አቅምሽንም ይሆናል ወደ ኋላ ይጎትተሻልና ይሄ ነገር ነው በቃ አይምሯችን ውስጥ የመጣው።
ለልጅቷ በወቅቱ እርዳታ አረጋችሁላት ቀርባችሁ የተሻለ ነገር ከነበረችበት መውጣት የሚያስችል ወይስ ምን አደረጋችኋት? እንግዲህ ተማሪ ነን ብላችሁ
ተማሪ ነን እውነት ለመናገር ተማሪ ነበርን ልምዱም የለንም ገና ኮርሱ ማላለቀም ኢቭን ፕራክቲካም እንኳን ወይንም ውጭ ወተን ከደንበኞች ጋር ከተለያዩ ሰዎች ጋር ምን ሰራበት እንኳን እድሉም አላገኘንም ነበር።
ስለዚህ እነዚህ ልጆች ታሪክ አገልግሎት እንድትሰጡ ገፋፋችሁ ማለት ነው?
አዎ በጣም ማለት መነጸራችንን ህይወትን በቃ በተለይ ስነ ልቦናን የምናይበት ወይንም አገልግሎትን የምናይበት መነጸራችንን ቀየረው ማለት ነው።
ከትግስት ዋልተ ንጉስ ጋር ብዙ ተጫውተናል። የወጣቶች ችግር አሁን ያለው ምን ይመስላል? ሰዎች ምን አይነት የስነ ልቦና ችግር ሲኖርባቸው ነው በአካባቢያቸው የተለየ ባህሪ የሚያሳዩት? ወጣቶች ይህንን ችግር እንዴት መፍታት ይችላሉ? ከመደፈር ጋር፣ ከጾታዊ ጥቃት ጋር የተያያዙ ወጣቶችስ ችግራቸውን እንዴት መፍታት ይችላሉ? ክፍል ሁለት በነገው ፕሮግራማችን ይዘን እንመለሳለን። እንዲሁም በተጨማሪ ከትግስት ጋር የቪዲዮ ውይይት ስላደረግን በድረገጻችን ላይ ተከታተሉት።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ባልደረባችን ሰለሞን አባተ ከሳን ፍራንሲስኮ ከሰኞ ዕለት ጀምሮ ዘገባዎችን ሲያደርሰን ቆይቷል። ትልቁ የቴክኖሎጂ ኩባንያ ሲልከን ቫሊ የሚገኘው ሳን ፍራንሲስኮ ነው። ሰለሞንም ይህንን ኩባንያ የመጎብኘት እድሉን አግኝቷል። አላገኘም፣ ዛሬ ይነግረናል። ሰለሞን እንደምን አልክ?
ደህና ይስጥልኝ መስናዎች፣ እንደምንድን ነሽ?
ደህና ነኝ። እንዴት ነው ሳን ፍራንሲስኮ? የተመቸህ ይመስላል።
ሳን ፍራንሲስኮ ጥሩ ነው። እንዳልሽው የቴክኖሎጂ ሀገር ነው። የስልጣኔ ዘመናዊነት ሀገር ነው። ቆንጆ ነው። ሳን ፍራንሲስኮ ታምራለች። አየሯ በጣም ጥሩ ነው። ዛሬ ቀዝቀዝ ይላል ትንሽ፣ ግን ቆንጆ ነው ሁሉም ነገር።
አዲስ ነገር ምን አለ? ምን ተመለከትክ? አዲስ ነገር ቴክኖሎጂን በተመለከተ ከወጣቶች ጋር በተያያዘ
አሁን ትናንትና ወደ በዚህ በሲሊከን ቫሊ አካባቢ ወደ ሳንታ ክላራ ሄጄ ነበረ። ሳንታ ክላራ ሀከር ዶጆ የሚባል አንድ ቦታ አለ። ቢሮ ነገር ነው። እዚህ እያንዳንዱ ሰው አንዳንድ ኩባንያ ነው ማለት ትችላለች። ድርጅት ማለት በጣም ትላልቅ ፎቆች፣ በጣም ትልልቅ የመስሪያ ቦታዎች አይደሉም። አንድ ሰው ብቻውን ኮምፒውተር ይዞ በጣም ብዙ ስራዎች ይሰራል። ከተለያዩ የዓለም ክፍሎች ጋር ባሉት የግንኙነት መረቦች እየተጠቀመ ነው እንቅስቃሴውን የሚያደርገው። ሌላው ክላውድ የሚባል የመረጃ ማስቀመጫ ሴቭ ማድረጊያ ስርዓት አለ። እንደ ከዚህ ቀደሙ ትልቅ ኮምፒውተሮች ወይም ደግሞ ፋይሎችሽን የምታስቀምጭበት እቃ አያስፈልግሽም። የሚሰሯቸውን ስራዎች ሁሉ ክላውድ ላይ ስለሚያስቀምጡ የሚፈልጉት አንዲት የሚቀመጡባት ወንበርና አንዲት ጠረጴዛ ወይም ደግሞ ኮምፒውተራቸውን የሚያስቀምጡባት ቦታ ብቻ ነች። እና እዚህ ሀከር ዶጆ ውስጥ ዶጆ በነገራችን ላይ ከጃፓንኛ የተወሰደ ቃል ነው። የአካል ብቃት እንቅስቃሴ ማድረጊያ ቦታ ነው፣ ጂም እንደምንለው ማለት ነው። እና እነዚህም ሰዎች ያንን የጭንቅላታቸውን እውቀት ሁሉ የሚያፈሱበት ግን ብዙ ሆነው ብዙ ድርጅት ሆነው የተለያዩ ሀሳቦችን ይዘው እያፈለቁ ስራ የሚሰሩበት ቦታ ነው። እና ወጣቶች ናቸው እዛ የሚሰሩት። ብዙዎቹ ደግሞ ስራዎቻቸውን ኩባንያዎቻቸውን እየጀመሩ ያሉ ወጣት ቴክኖሎጂስቶች ናቸው። እሱን ተመልክቼ ነበረ። አንዳንዶቹንም አነጋግሬ ነበረ። ከሩቅ ምስራቅ ብዙ አሉ። ከጃፓን የመጡ አዳዲስ ቴክኖሎጂስቶች አሉ። ከህንድ የመጡ አሉ። እንደዚሁም ደግሞ ከአፍሪካም አንዳንድ ሀገሮች የሚመጡ አሉ። የሚገርምሽ ግን ከአፍሪካ እዛ አካባቢ ሲሊከን ቫሊ ውስጥ ብዙ ቴክኖሎጂስት አለመኖሩ ትንሽ የሚያሳዝን ነገር ሆኖ አግኝቼዋለሁኝ። ሌሎቹንም ቴክኖሎጂስቶች እንደዚህ የነበሩትን የቆዩትን አነጋግሬያቸዋለሁኝ። አሉ ኢትዮጵያውያን ጥሩ ጥሩ ቦታ ላይ የሚሰሩ አሉ። እንደ ጉግል አይነት ቦታ የሚሰሩ፣ እንደ አፕል ቦታ የሚሰሩ፣ ሊንክዲንን እየሰሩ ልጆች የኢትዮጵያ ቴክኖሎጂስቶች ናቸው።
አግኝታቸው ነበር
የአፍሪካ ሰው
አላገኘሃቸው? እነዚህን እንግዲህ ወደኛ ወደ ጋቢና ይዛቸው እንደምትመጣ ተስፋ እናደርጋለን ሰለሞን።
አዎ ነው ያገኘኋቸው፣ ያነጋገርኳቸው አሉ። በድምጽም በምስልም የተነጋገርናቸው አሉ። ወደፊት እነሱንም
አቀርባለሁ። እሺ ሰለሞን በጣም ነው እናመሰግነው። እንግዲህ ነገ ደግሞ አዲስ ነገር ካለ እንዲሁ መልሰን እናመጣለን። እንግዲህ የዛሬው ፕሮግራም እሺ የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም አምሹ።